ክፍል ሁለት ፕሮግራማችን አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ክፍል 19ን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
በሸና ቸ ሞቱ በሸናቸ በሸና ቸ ሞቱ በሸናቸ በሸናቸ ሞቱ ተረት ተረት ከባለ ብረት ሊያጠጣን የባወት በሸናቸ የዚያ ትውልድን ገል እውነቱን የፋቅን ጥቁር በመለቅለቅ ደፋፍረን ብንጓዝ አቁም በመደበቅ ፍትካላገኘ እንኳን የሰው ደም የውሻም ደም አይደርክ በሸናች አው ቀን ቀኑንም ጥሎት መፋረዱ ላይ ቀር አቁሞ ከችሎት ዛሬ ደከመ ቢለማመጥ የጠገበ ወጥ ቢረግ ጊዜውን ጻል እንጂ ከአቁም አይመለጥ በሸናች ሞቱ ተረት ተረት ከባለ ምን አይነት ተረት ነው ትውልድን የሚያረክስ ትውልድን የሚያወርድ እንኳንስ በሚወሰን አልተባለም በደል ደም የተነከረን እጅን የሳሙ በሸሞቱ እያሉ መተረት ምንድነው ጥቅሙ የግማሽ ሚሊዮን ህዝብ ቢወት የረገፈው እሁን ኮሎኔልዬ በሁለቱ ፊደላት በቸሸ ምክንያት ነው ለሁለቱ ፊደላት ለቸሸ ተብሎ ሰው ጎዳና ይጣላል በጥይት ተገሎ ተረት ተረት ከባለ ብረት ሊያጠጡን የባቡት ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው ሸናሸን ፊደላት ኢሃፓ ሰርቆት ነው አልያም ያጣድፍ የነበር የዚያን ትውልድ ሞት ከደርግ እጅ ፈልቅቆ ሜሶን ደብቆት ተረት ተረት ከባለ ብረት ሊያጠጡን የባወት ለሸናሽ አልሞትንም እምብኝ ብለን እንጂ የፊውዳሉን ስርዓት እምብኝ ብለን እንጂ ለፋሽስት መገዛት እምብኝ ብለን እንጂ ለዘረኛ ማደር እምብኝ ብለን እንጂ ለስልጣን ለወንበር ማፈራረስ አገር ኢትዮጵያን መሸርሸር ለሸናሽ አልሞትንም መስዋዕትነትን ደፍረን ወሰድነው ጥፍራችን ሲነቀል አምቀን ይቻልነው ወፌላላ ገብሰን የተበጣጠፍን የተሰለሰነው የህዝብ ልጆች አካል ለጅብ የተጣለው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው ከደርግ ጽፈት ቤት ማዕከላዊና ከርቸሌ ያለም በቃኝ የተንጠለጠነው እውን እርሶ እንዳሉት በጀሸ ምክንያት ነው ጋሰር ከፎብን ጨው ተነስንሶብን የተቀጣጠልነው ለሸ ሳይሆን የመሬት ላራሽ ህዝባዊ መንግስት የብሔረሰብ ጥያቄ አንግበን ነው ክብር ኮረኔሌ ዛሬ የጨበጡት በትረ መንግስቱ የተቀመጡበት ከእኛ ትውልድ አካል ጥፍርና ስጋ ቆዳ ደም አለበት ለቸ ናሸ ብለን አልተንጠለጠልንም ህይወት አልከፈልንም። መስዋዕትነትን ደፈን የወሰነው ጥፍራችን ሲነቀል አምቀን የቻልነው ወፌላላ ገብተን የተንጠለጠልነው የተሰለጠልነው የህዝብ ልጆች አካል ለጅብ የተሰጠው የእህቶቻችን ጡት በፋሽስት ካድሮች የተቆራረጠው እምቢኝ ብለን እንጂ የፊውዳልን ስርዓት እምቢኝ ብለን እንጂ ለፋሽስት መገዛት እምቢኝ ብለን እንጂ ለዘረኛ ማደር ኢትዮጵያን መቸርቸር ማፈራረስ ሀገር ለስልጣን ለወንበር ለቸናሸ ብለን ህይወት ካልከፈልን ስደት አልገኝ ለቸ ሞቱ ያሉት ያን ብርቅዬን ትውልድ የእሱ ቀን ሲመጣ ያነሱታል በግድ። እስከዚያ ድረስ ግን ኮሎኔል አብይዬ ጠቅላይ ሚኒስትሩ ይልቅስ የተደመሩትን ሞልቶ እንዳይፈሱ ሰብስበው ይቋጥሩ እኮ የምድረ ጫቅላው ቤት ሳይቃጠል ቀኑ ሰብሰብ ያድርጉና አጥብቆ ይጫኑ። ክደት የበዛበት ክፉ ነው ዘመኑ። ይህን ከሃዲ ምሁርን ለመቀመጫሙት በክብር ይጋብዙና ለግሞ ይዳልቡት። ዶክተር አብይዬ በኢህአዴግ እየሞት የአንጃው አለቃ እንጂ ያደነጋገሩት እውነተኛው ታሪክ ሁን ለብሶ ጠፍቶት በብሶ ውስጥ ያሉት አው ፕሮፌሰሩ ሜሶን የነበሩ በቸናሸ ነበር የተገዳደን ነው እስኪ ብሎ ይመስክሩ። ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው እሁን ቸናሸን ፊደላት የአባ ሰርቆት ነው አሊያም ያጣድፍ የነበረው የዚያን ትውልድ ሞት ከደርግ እጅ ነጥቆት ሜሶኑ ደብቆት ለቸናሸ ነው። ተረት ተረት ከባለ ብረት ሊያጠፉን የባቦት እኒያ የደም እጆች ዙሪያ የከበቡት ሶስት አባት ቃይረው መሐላም የሚምሉት አው ያሉ በድምሩ እስቲ በቸናሸ ነበር ህይወት ያረገፍ ነው ብለው ይመስክሩ። በቸናሸ ሞቱ በቸናሸ ሞቱ። መስዋዕትነትን ደፈን የወሰን ነው ጥፍራችን ሲነቀል አምቀን የቻልነው ወፌላላ ገብተን የተበጣጠስነው የተሰለሰልነው የህዝብ ልጆች አካል ለጅብ የተሰጠው የእህቶቻችን ጡት በፋሽስት ካድሮች የተቆራረጠው እምቢኝ ብለን እንጂ የፊውዳሉን ስርዓት እምቢኝ ብለን እንጂ ለፋሽስት መገዛት እምቢኝ ብለን እንጂ ለዘረኛው ማደር ኢትዮጵያን መቸርቸር ማፈራረስ ሀገር ለስልጣን ለወንበር እኛ ለቸናሸ ህይወት አልገበርንም። ቤት ንብረት ጥለን ከቶ አልተሰደድን። ለቸናሸ ሞቱ ይበቃል ተረቱ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ። መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድ እናቴ ለወይዘሮ ተዘራ ወርቅ ደምሴ። ክፍል 19 ፍርደኛው ከትንሣኤ ጋር በሳምንቱ ተገናኘን። እስቲ በእንግዲህ ከርቸሌ ከገባህለት ጀምሮ የተሰማን ስሜትና የሆነውን ሁሉ ንገረኝ አልኩት። እነዚያ ሁለት ወራት እንዴት እንዳለፉ። ሐምሌ 3 ቀን 1970 ዓ.ም በኩምቢ ቮልስዋገን መኪና ወሰዱን። የአዲስ አበባ ወህኒ ቤት ያሁኑ የአፍሪካ ህብረት ህንጻ የተሰራበት ቀደም ብዬ አውቀዋለሁ። እንደነገርኩህ ልጅ ያለው እዛው ሰፈር ኖር ያለው ካደኩም በኋላ ሰው ታስሮ ለጠይቅ ስለሄድኩ ግቢውን አውቀዋለሁ። አስተዳደር ቢሮ አስፈላጊውን ምዝገባ ከፈጸምን በኋላ ዋራንት የሚባለው የወህኒ ቤት መታወቂያ ተሰጠን። ዋራንቱ ስሜን፣ የታሰርኩበትን ቀንና ዓመተ ምሕረት፣ ምክንያቱ ያልተገለጸ ተብሎ የምፈታበት ቀንና ዓመተ ምሕረትን ይጠቅሳል። በፖሊስ ታጅበን ለፍርደኛ ክፍል ተላለፍን። ለምንድነው የወንጀሉ አይነት ያልተገለጸ የሚለው? ለሁሉም ሰው ግር የሚለው ይኸው ጉዳይ ነው። እኔ እንደምገምተው ደህንነቶች ሰው የሚያስሩት ዝም ብሎ ሊሆን ይችላል። ስለዚህ ወደ ከርቸሌ ትልኳቸው ፋይላቸው ላይ የታሰሩበትን ምክንያት ለመግለጽ ለሚቸገሩ ባዶ ያደርጉታል ወይም ያልተገለጸ ይሉታል። ወህኒ ቤቱም አማራጭ ስለሌለው ያንኑ ተከትሎ ያልተገለጸ ብሎ መዝገቡ ላይና ዋራንቱ ላይ ይጽፋል። እኛ የምንገምተው ያንን ነው። የነሱን አናቀም። ከካቦ ወደ ካቦ ርክክብ ላይ እያለን ከኋላዬ ስሜ ሲጠራ ሰማሁ። ዞር ስል መግ እና ጓደኛው ዘ የሰፈሬ ልጆች ናቸው። በዚያን ጊዜ ከ16 እስከ 17 ዓመት አይበልጡም። በጭራሽ አገኛቸዋለሁ ብዬ ስላልገመትኩ ደነገጥኩ። ሰላምታ ከተለዋወጥን በኋላ ወደ ቆጣቸው ወሰዱኝ። እነሱም ባላገኝ ከምድረ ወሮ በላ ጋር በር አጠገብ ወይም ሽንት ቤት መግቢያ ላይ ነበር የምተኛው። ከፖለቲካ እስረኞች ውጭ ያሉት በሙሉ የደረቅ ወንጀል እስረኞች ነው የሚባሉት። እኔ በገባሁበት ወር አብዛኛው የፖለቲካ እስረኛ በየከፍተኛው በቀበሌዎች ማዕከላዊና በየጦር ካምፖች ስለነበር ብዛት ያለው የከርቸሌ እስረኛ ደረቅ ነው። ለአስር ወራት ካለም ተነጥዬ አንድም መረጃ የሌለኝ ሰው መርዶ ጠገብኩ። እነሱ ስለሚያውቃቸው ስለ ሰፈሬ ልጆች ነገሩኝ። እነማን እንደተገደሉ፣ እነማን እንደታሰሩ፣ እነማን እንደጠፉ ሁሉንም ሰማሁት። ስለኔ አደገኛ ይሃባነት እየተጋነነ እንደሚወራ ደርግ ጽፈት ቤት በነበርኩበት ወቅት ተገድሎ መርካቶ ሬሳውን አየሁ ብሎ ያወራ ሰው ሁሉ እንደነበረ፣ ማዕከላዊ ስገኝ ደግሞ በቅርቡ እንደምረሸን በሰፊው እንደተወራ ወሬ አስቆመቆሙኝ። ከአንድ ወር ምናምን በኋላ ስፈታ ምን ተብሎ ሊወራ እንደሚችልና ጉዳይ እንደገና ሊቀሰቀስ ይችል ይሆን የሚል ስጋት ቢጤም ጨረብኝ። አንድ ዓመት እንደተፈረደብኝ ወሬው በአካባቢ እንዳይሰማ ያላደረግኩት ጥንቃቄ አልነበረም። የመጀመሪያው እሁድ ቤተሰብ መጥቶ ሲጠይቀኝ ልጆቹ እንዲጠይቁ የመጡ ሰዎች አዩኝ። ባልጠበቅኩት ሁኔታ ወሬው አፈትልኮ ወጣ። ከሳምንት በኋላ ለጥየቃ የሚያበቃ ግንኙነት ባይኖርም በህይወት መኖሬ ደስ ያላቸው አንቱ ለሰዎች ጠየቁኝ። ከልጆቹ ሁሉ አንድ አመት እንዴት ሊፈረድብኝ እንደቻለ ብዙዎችን ግር ሳያሰኝ አይቀርም። ምን አለ ሁለት አመት ቢፈርዱብኝ ብዬ ተመኘው። ትልቁ ስጋቴ ከቀበሌ አካባቢ በመቀኝነትና ኢሃፓን ይከዱ የሚያውቁኝ ካሉ ጉዳዩ እንደገና እንዲጣራ ሊያመለክቱ ይችላሉ የሚል ነበር። በዚህ ስጋት ውስጥ ያለው የከርቸል ህይወቴን እየለመድኩት መጣው። በ1970 ዓ.ም ከርቸሌ ምንም ነገር አልነበረውም። ትምህርት ቤቱም ካንደኛ ደረጃ ያልዘለለ ይመስለኛል። እዚያችን የምናጠፋው ግቢው ውስጥ በመዞር ነበር። ከክልል ክልል ለመሄድ በጣም አስቸጋሪ ነበር። የሆነ ሳንቲም ለካቦች በመስጠት አንዳንድ ሰዎች ሾልከው ይሄዳሉ። እኔም ቀጠሮ ክልል ገባ ነበር። እዚያ ከአመት በፊት የታሰረው የሰፈሬ ልጅ ነበር። የኢሃፓን የወጣት ክንፍ ከመሰረቱትና ከመጀመሪያዎቹ የኢሃፓ የወጣት ሊግ ማዕከላዊ ኮሚቴ አባላት አንዱ ነበር። ምናልባትም በህይወት ከተረፉት የወጣት ክንፉ መስራቾች ብቸኛው እሱ ብቻ ነው። ያውም ከድርጅቱ ጋር በነበረው የመስመር ልዩነት ሳቢያ ተገልሎ ስለነበር ነው። በ1969 ዓ.ም አጋማሽ ይመስለኛል ሳያስበው ታሰረ። እሱን ለማግኘት ነበር ቀጠሮ ክልል የምገባው። ከዚያ በተረፈ ፍትሐብሔር ክልልን ለማየት ስል ብቻ አንድ ቀን ሾልኬ ሄጃለሁ። ያክስቴ የባለቤቷ ወንድም በሙስና ታስሮ ነበር። በእድሜ ገፋ ያለና ያማው ስለነበር ብዙ ጊዜ ከሱ ጋር እውል ነበር። በሽታው ሲጠናበት በተቻለኝ መጠን ረዳው ነበር። ያለመታደል ሆኖ እዚያው እስር ቤት በህመም ህይወቱ አለፈ። ከማዕከላዊ ከመምጣቴ ጥቂት ወራት ቀደም ብሎ ከርቸሌ ውስጥ አደገኛ ሁኔታ ነበር። የውጭው ገደላ አልበቃ ሲላቸው የሆነ አጋለጭ የሚባል ቡድን እስር ቤት ውስጥ አቋቁመው ነበር። ምርመራ ላይ ያልተናገራችሁትን አውጡ እያሉ የተወሰኑ ልጆች ገለዋል። አንዳንዶቹንም ኢሃፓን እንደገና ለመመስረት ውይይት ታደርጋላችሁ ብለው የገደሏቸው ነበሩ። እንዲያውም እኔ የታሰርኩበት ክፍል አንድ አመት የተፈረደበትን ልጅ በዚያው የተነሳ ገለውታል። ስለዚህ እኔ ስገባም ጭምር ግቢው የፍርሃት ድባብ የወረረው ነበር። ለማንኛውም ጊዜው እንዴት እንደሄደ ሳላውቅ ተፈታው። ምዕራፍ 14 የጎንደር አድባር። ነጻነቴን አገኘው፣ ግን ነጻነትን በቅንፍ ውስጥ ክተተው አለኝና ሙሉ 1971 ዓመተ ምህረትን ኢሃፓን ፍለጋ እንዴት እንደባተለ፣ ከዚያም በመንግስት መስሪያ ቤት በስልጠና ላይ እያለ የነበረውን የህይወት ገጠመኙን ተረከልኝ። ከእስር ቤት የምፈታበትን ሰዓት ስለማላውቀው ራሴው ቤት እንደምመጣ ለቤተሰብ ነግሬ ስለነበር ከርቸሌ በራፍ ላይ ማንም አልጠበቀኝም። የተፈታሁት ከሰዓት በኋላ ከረፈደ ነው። ለታክሲ ገንዘብ ብይዝም በመፈታቴ ጮቤ አረገጥኩም። ከዚያ ይልቅ አንድ ዓመት እንደተፈረደብኝ የሰማሁለት በጣም ደስ ብሎኛል። ፌስታሌን አንጠልጥዬ ቀስ እያልኩ ጉዞዬን በእግሬ ጀመርኩ። መንገዱ የሚያምርህ ታስረህ ስትፈታ ነው መሰለኝ። ብዙ ዓመት ታስሮ እንደተፈታ ሰው የምስበው አየር ልዩ ሆነብኝ። አዲስ አበባ አዲስ ሆነችብኝ። መንገደኛው ሁሉ አዲስ ፍጡር መሰለኝ። በገነት ሆቴል አድርጌ ሽቅብ ወደ ሜክሲኮ አደባባይ አቀናውና ለገሃር ደረስኩ። አሁንም ድረስ ያለችው ለገሃር ሚኒ ገባሁና ቡና አዘዝኩ። አጎቴ ሲሳይና ባለቤቱ ሰናይ እዚያው አካባቢ ቢኖሩም ላገኛቸው አልፈለኩም። ካፌው ውስጥ ሰዎች ሲወጡ ሲገቡ ሲጫወቱ ሲበሉ ሲጠጡ መጸጸታ ያለው አካባቢው ከአዲስ አበባ ወደ ደብረ ዘይትና ናዝሬት የሚሄዱ ወይም ወደ አዲስ አበባ የሚመጡ ሰዎች ትራንስፖርት የሚይዙበት መናኸሪያ ነው። እንደኔ ፌስታል ያዙ ወይም ሰው የሚጠብቁ ሰዎች የሚታዩበት አካባቢ ስለሆነ አተኩሮ ያየኝ የለም። ለነገሩ በያፓንነት ዘመኔ እዚያ ካፌ ውስጥ ለቁጥር ለሚያዳግት ጊዜ ገብቼበታለሁ። ለምንድን ነው ቤትህ ቶሎ ያልገባኸው? ብቻዬን መሆን ስለፈለግኩ ነው። እቤት ከገባሁ ግርግር ነው። ከዚያ በፊት ብቻዬን ሆኜ መቆየት አሰኘኝ። ለነገሩ የማስበው ነገር አልነበረም፣ ጭንቀትም አልነበረብኝም። 11 ሰዓት ካለፈ በኋላ ከካፌው ወጣሁና ወደ መስቀል አደባባይ አቀናሁ። እግሬ ኪዝል የተመላለስኩበትን አካባቢ ቃኘሁት። የቦሌን መንገድ መያዝ ሲገባኝ አልፌ ወደ ኃይሌ ገብረስላሴ ጎዳና አመራሁ። ባምቢስ ከመድረሴ በፊት እንደገና አንድ ተራ ሻይ ቤት ገብቼ ለስላሳ ዝጄ ተቀመጥኩ። የተወሰነ ጊዜ እንደቆየው በአይኔ የማውቃቸው ሁለት ሰዎች ሲገቡ ስላየው ቶሎ ብዬ የሂሳብ ከፍዬ ወጣሁ። ባምቢስ መታጠፊያ ስደርስ ላይን ያዛርጓል። ከዚያም በማውቀው የውስጥ ለውስጥ መንገድ ማንም ሰው ሳያገኘኝ ወደ ቤቴ ሄድኩ። በማውቀው አከፋፈት የግቢውን በር ከፍቼ ስገባ ግቢያችን ጭር ብሏል። የታሰረው ውሻ እንደ ጉድ ይዘል ጀመር። አንጀቴን በላው። ከሙሉ አንድ ዓመት በኋላ አረሳኝም። ጠጋልኩና ጸጉሩን አሻሽቼ ሰላምታ ሰጠሁት። እንደ ሰውም ሳምኩት። እንደ ውሻነቱ እየላሰ አጸፋውን መለሰልኝ። በድርብ የሰራሁት የውሻው ቤት ሳጥኔ እንዳልነበር ሆኗል። ገንጥለውታል ሳይሆን ልጠውታል። በጎረቤታችንና በእኛ ቤት መካከል ያለው ጠበብ ያለ ገላጣ ክፍት ቦታ ላይ አይን ያረፈ። ቦታውን እንዴት እንዳስታወስኩት ገረመኝ። እላዩ ላይ ጎመን መብቀሉን አይቼ ፈገግ አልኩና የሳሎኑን በር ሳላንኳኳ ገፋ አድርጌ እቤት ገባሁ። የተወሰኑ የሰፈር ሰዎች እቤት ነበሩ። ያልተፈታው መስሏቸው እናቴን እያጽናኑ ቁጭ ብለዋል። ድንገት ዘው ብዬ ስገባ እልልታውን አቀለጡት። በጥቂት ደቂቃ ውስጥ ቤታችን በሰፈር ሰዎች ተሞላ። በሚቀጥለው ቀንም ሰው ሲጎርፍ ዋለ። ለኔ ሳይሆን ለእናቴ ነበር። በሰው ጠያቂነቷ የታወቀች ስለነበር ከሞት የተረፈው ልጇ ሲፈታ ያ ሁሉ ሰው የደስታዋ ተካፋይ ቢሆን ብዙም አይገርምም። እኔን በአካል ብቻ ሳይሆን በስምም የማያውቁኝ ሁሉ እንኳን ደስ ያለህ ሊሉኝ ሲመጡ ግቢያችን በሰው ተጥለቀለቀ። ያም ሆኖ እኔ ፍጹም የደስታ ስሜት ውስጥ አልነበርኩም። ምናልባት ተፈጥሮዬ ጨለምተኛ ከሚባሉት ውስጥ ሳይሆን አይቀርም። ነገ ብሩህ መስሎ አልታይህ አለኝ። ቶሎ ብለህ ወደ ትምህርትህ። የምን ትምህርት ቤት? የሆነ ሥራ ፈልገህ መግባት ነው። ከአባትህ ጋር ኑር። ይህን ሰፈር መልቀቅ ነው። ሁለተኛ ጓደኛ እንዳታበዛ። አሁንም ተጠንቀቅ። አንገትህን ደፍተህ መኖር ነው። ማለቂያ የሌለው የኑሮ ስልት ምክር። ለነገሩ እያንዳንዱ ምክር ትክክል ነበር። ሁሉም ከልባቸው ነበር። ችግሩ ውስጤ የሚመላለሰውን ስሜት ማንም አልተረዳልኝም። እኔ ተፈትቼም የአባ ልጅ ነኝ። የአባ ተሸንፏል ብዬ በፍጹም አላምንም። በደርግ ላይ የነበረኝ ጥላቻ ይብስ እንጂ በፍጹም አልቀነሰም። ከሶስት ቀን በኋላ ከቤት ወጣሁ። የአባው ያክስቴ ልጅ መስፍን ገጠር ውስጥ ተደብቆ ስለነበር አልታሰረም። ማታ ላይ ሄጄ አብረን አደርን። ቡልጋ በሚባለው ገጠር ዘመድ ቤት ተደብቆ ነው የቆየው። አያቴ ሸፍተው ጣሊያንን የወጉበት ቦታ እኔ ደግሞ ከሀገር ውስጥ ፋሽስቶች አምልጬ ተደበቅኩበት አለኝ። ከካድሪዎች ጋር በተደረገ ምስጢራዊ ድርድር በሌላ ቀበሌ ውስጥ እጅ ለመስጠት ነበር የመጣው። ከሁለት ሶስት ወር በኋላ የሀፓን ወረቀት ያነበበ በሚል ተፈታ። የሀፓውን ዘመዴን ማግኘት ለእኔ ትልቅ ተስፋ ነበር። ሆኖም አንድም አይነት የግንኙነት መስመር ሊኖር እንደማይችል አስረዳኝ። በርካታ ልጆች በዚሁ መንገድ ሳይታሰሩ አምልጠዋል። አሁን በሕይወት ከተረፉት ቀላል የማይባል ቁጥር ያላቸው ወይ እንደኔ አጭበርብረው ተፈተዋል ወይም ተሸሽገው ከቆዩ በኋላ በሚያውቁት ካድሬ ወይም ባለስልጣን አማካይነት ሌላ ቀበሌ በመኖር ሳይታሰሩ ቀርተዋል ወይም ጥቂት ወራት ታስረው ተፈተዋል። ብዙዎቻችን የተረፍነው ለዚህ እኮ ነው። በሚቀጥሉት ተከታታይ ቀናት ሞታቸውን ወደ ሰማሁት የሰፈር ልጆች ቤት ሄጄ ለቅሶ ደረስኩ። መጀመሪያ የሄድኩት እናበበ ተክለ ሃይማኖት ቤት ነበር። አቤ የአካል ጉዳተኛ ነበር፣ እግሩ ብረት የተገጠመለት። ጃንጥላ ፋብሪካ ይሰራ የነበረ ላባደር ነበር። በጣም ቅርብ ወዳጄ ነው። ከላባደሮች ጋር በተያያዘ ብዙ ነገር አብረን ሰርተናል። እንዴት እወደው እንደነበር! ምርጥ ልጅ ነበር። በመጨረሻው የቀይ ሽብር ወራት ከመስሪያ ቤቱ ጋር በተያያዘ ጥቆማ ከእስር ቤት ወስደው ገደሉት። ነፍስን በገነት ጓደኛዬ ልረሳህ አልችልም። በግፍግፍ የተገደለው የሰፈሬ ልጅ ስለሺ እሸቴ ቤትም ሄጄ ሌላውን ለቅሶ ደረሱ። ከዚያም ጓደኞቼ የነበሩት ጌታነ ታደሰ፣ ወንዲራት ዘውዴ፣ እሱ ባለው ደሴ፣ መሐመድ ኢድሪስ ቤት ሄድኩ። ወንዲራድና እሱ ባለው መገደላቸውን እቤታቸው ሲሄድ ነው ያወቅኩት። ከጎረቤትና ከሱቅ አጣርቼ ነበር። መሐመድ ወንድሙ ቤቱን ለቆ ስለሄደ ላገኘው አልቻልኩም። ባለፈው እንደነገርኩ የመሐመድን መጨረሻ ለማወቅ ብዙ ደክሜ ነው እናቱን ያገኘዋቸው። ቀደም ብለው የሚያውቁኝ እናቶቻቸው እኔን ሲያዩ እንደ አዲስ አለቀሱ። እኔም ወጣልኝ። ሳምንቱን ስሜቴ ተረብሾ ከረመ። በጣም ቅርብ የነበሩትን የኢህአፓ ጓደኞቼን ቤትም ሆነ ስማቸውን ስለማላውቅ እስካሁን ለቅሶ ሳልደርስ ኖርኩ። ከዚያ ሳምንት ጀምሬ የኢህአፓን መዋቅር በማፈላለግ ሳስስ ከረምኩ። የኢህአፓ መዋቅር እውነት ግን ነው? ኢህአፓ መፈግፈግ ባደረገበት ሁኔታና ያ ሁሉ እልቂት ተካሂዶ እንዴት ድርጅቱ ይኖራል ብለህ አሰብክ? ስለው ትቀልዳለህ ብሎኝ ጀመረ። ለምን አላስብም? ያን ጊዜ እኮ ሰሜን ኢትዮጵያ ውስጥ የኢትዮጵያ ህዝባዊ አብዮታዊ ሰራዊት ኢህአሰ የሚባለው የኢህአፓ ጦር ነበር። ሌላም ምክንያት ነበረኝ። ጊዜውንና ሁኔታውን ባላስታውስም ከበላይ አካል ለክፉ ቀን የሚሆን መዋቅር በየደረጃው ይዘርጋ መባሉ ትዝ ይለኝ ነበር። መጨረሻውን ሳላውቅ ነው የታሰርኩት። ከዚያ በመነሳት ነበር የሆነ መዋቅር ይኖራል በሚል ፍለጋዬን የጀመርኩት። መጀመሪያ የሄድኩት እትዬ ተዋቡ ጋር ነበር። በኢህአፓነት የሚጠረጥሩት ግን ያልታሰረ የመስሪያ ቤት ሰው ካለ ጠየኳቸው። ጥያቄ ሳይገርማቸው አይቀርም። እንደማያውቁና ሊያገኙልኝ እንደማይችሉ እዚያው ነገሩኝ። አየር መንገድና ኢትዮጵያ ንግድ ባንክ የማውቃቸው የፓርቲው አባላት ጋር ሄድኩ። አንዱ መታሰሩን፣ ሌላው መገደሉን ሰማሁ። ወረቀት ፋብሪካ ሲሄድ እስከ 1969 አጋማሽ ድረስ አገኛቸው የነበሩት ሁለት ላባደሮች እንደሌሉ ተነገረኝ። በእኔ ስር የነበሩ ዲሞክራቶች ሁሉም ስላልታሰሩ በተዘዋዋሪ ጠየቅኳቸው። አንድም ፍንጭ ሊሰጡኝ አልቻሉም። በመጨረሻ ሄድኩት ወደ ጎተራ መንገድ ነበር። የድርጅታችን ንብረት ይሆናል ብዬ እገምተው የነበረ አንድ ጋራዥ ነበር። ጋራዡ እሁድ ቀናት እየጠበቅን የተወሰነ ጊዜ ስብሰባ አካሂደንበታል። ሌላ ጊዜ ደግሞ የተበላሸ መሳሪያ እንዳስቀምጥ ተጠይቄ ከዚያው ጋራዥ ነው የወሰድኩት። ያባ የነግድ ድርጅቶች ነበሩት እንዴ? ነበሩት። የጽፈት መሳሪያዎችና ማተሚያ ቤት እንደነበሩት ሰምቻለሁ። ጋራጁ የኢሃፓ ለመሆኑ ከመጠርጠር ውጭ ማረጋገጫ አልነበረኝም። ለማንኛውም ልሞክር ብዬ ሄድኩ። ከጋራጁ ሰራተኞች መካከል በአባልነት የምጠረጥረው ሁለት ሰዎችን ነበር። የነሱንም እውነተኛ ስማቸውን አላውቅም። ለማንኛውም ቢያንስ አንዱን አገኛለሁ ብዬ አሰብኩ። ኃላፊውን አላውቀውም። ምን ልርዳ ሲለኝ የመኪና ጥገና ፍላጎት እንዳለኝና በረዳትነት በነፃ እንድሰራ እንዲፈቀድልኝ ጠየቅኩት። ሌሎች ልጆች ቀድመው እንደተቀበሉና ከሁለት ወር በኋላ እንደሚጨርሱ ከዚያ በኋላ ተያዥና የቀበሌ መታወቂያ ይዤ እንድመጣ ነግሮ አሰናበተኝ። ስልጠና ላይ የሚገኙት የኛ ልጆች መሆን አለባቸው ብዬ ተረጠርኩ። ከሁለት ወር በኋላ እንደምመለስ እርግጠኛ ሆኜ ከግቢው በመውጣት ላይ ያለው ከመፈልጋቸው ሰዎች አንደኛው መሬት ላይ ተጋድሞ መኪና እየጠገነ አገኘሁት። አብረውት ሰዎች ስለነበሩ ላናገረው አልፈለኩም። አካባቢው ከሚገኝ ሻይ ቤት ሄጄ እስከ ምሳ ሰዓት ጠበቅኩት። ከሌሎች ሰራተኞች ጋር ሆኖ ወደ አንድ የመንደር ምግብ ቤት ገቡ። ተከትያቸው እኔም ምሳ አዘዝኩ። እንደጋጣሚ የሁሉንም ሂሳብ የሚከፍለው እሱ ስለነበር ወደ ኋላ ቀረት አለ። ከሱ ኋላ ሆኜ የራሴን ሂሳብ ከፍዬ ተከታትለን ወጣን። ረሳኸኝ ስለው እንዳረሳኝ ነገረኝ። ሰላምታ ከተለዋወጥን በኋላ ስለ ጓደኛው ደህንነት ጠየቅኩት። መገደሉን ነግሮኝ እሱም ለወራት ታስሮ እንደተፈታ ነገረኝ። በቅርቡ መፈታቴን ነግሬው ሁለቱንም ለማግኘት እንደመጣሁ አጫወትኩት። ከጓደኞቹ ተነጥሎ አንድ ሻይ ቤት ይዞኝ ገባ። ለምን እንደፈለግኩት ሲጠይቀኝ እንዲሁ መኖራቸውን ለማወቅና የማወራውም ሰው ማግኘት እንዳልቻልኩ አይነት ነገር አልኩት። መገናኘት እንደማያስፈልግ፣ ሁሉም ነገር እንደተበላሸ፣ ጊዜው አደገኛ እንደሆነ ነገረኝ። ደርግ አሁንም ኢህአፓ ያንሰራራል የሚል ግምት ስላለው መገናኘት እንደማያስፈልግ ደጋግሞ ሊያስረዳኝ ሞከረ። መዋቅራችን ስለፈረሰ ደርግ ምን የሚያሰጋው ነገር እንዳለ ስጠይቀው ያባ አሲምባ ላይ አለ ስለሚባል ደርግ መስጋቱ አይቀርም አለኝ። ትንሽ የባጤ ቆጡን እንዳወራን ሁለተኛ እንዳልመጣና እንዳላገኘው የልመና አይነት ማሳሰቢያ ሰጥቶኝ ተለያየን። ባይገርምህ እኔ የኢህአፓን መዋቅር በማስብበት በዚያ ወቅት የተወሰኑ ልጆች የፈረሰውን መዋቅር እንደገና ለመመስረት እየሞከሩ ነበር። ሳይሳካላቸው ቀርቶ ታሰሩ። ለማንኛውም የከተማውን የኢህአፓ መዋቅር ፍለጋ ጥረቴ ከንቱ ከሆነ በኋላ ቢቻል ወደ አሲምባ፣ ካልተቻለም ወደ ሱዳን ለመግባት ወሰንኩ። ለዚያ እንዲረዳኝ መጀመሪያ ቀበሌ ሄጄ መታወቂያ እንዲሰጠኝ አመለከትኩ። የተፈታሁበትን ማስረጃ ሲጠይቁኝ ወህኒ ቤት የሰጠኝን ወረቀት ሰጠኋቸው። የታሰረበት ምክንያት ይልና ያልተገለጸ ይላል። ያልተገለጸ ምን ማለት እንደሆነ ሲጠይቁኝ እንደማላውቅ ነገርኳቸው። እዛው ቁጭ ብዬ ከርችሌ ይሁን ማዕከላዊ ስልክ ደወሉ። የፖለቲካ እስረኞች በተለይ የኢህአፓ አባላት ሲፈቱ ያልተገለጸ ሊባል እንደሚችል ነገሯቸው። ከበላይ አካል ልክ ነው ስለተባሉ ሳይወዱ በግድ መታወቂያውን ሰሩልኝ። ትንሣኤ ከተቀመጠበት ተነስቶ ከወህኒ ቤት የተፈታበትን ማስረጃ ወጥቶ አሳየኝ። ስሙን፣ ዕድሜውን፣ የትውልድ ቦታ፣ ዜግነት፣ የታሰረበትን ቀን ይገልጽና የፍርዱ ልክ አንድ ዓመት፣ የወንጀሉ አይነት ያልተገለጸ፣ ቅጣቱን የወሰነው ፍርድ ቤት የፖሊስ ሰራዊት የልዩ መምሪያ፣ የተፈታበት ቀን መስከረም 6 1971 ዓመተ ምህረት ይላል። የቀበሌውን ግቢ ለቅቄ ከወጣ በኋላ አንድ ሐሳብ ስለመጣብኝ እንደገና ተመልሼ ወደ ጽሕፈት ቤቱ ተመለስኩ። ትምህርት ቤት ለመግባት ፈልጌ የምዝገባ ቀን ስላለፈብኝ የትብብር ደብዳቤ እንድትጽፉልኝ ፈልጌ ነበር አልኳቸው። እንደዚህ አይነት ደብዳቤ መጻፍ እንደማይችሉ ትምህርት ቤቱ የተፈታውበትን ማስረጃ አይቶ ከፈለገ እንዲተባበረኝ ያለበለዚያ የራስ ጉዳይ አይነት መልስ ሰጡኝ። የትምህርት መመዝገቢያ ጊዜ አልፎብኛል ስላልኳቸው በውስጣቸው የተደሰቱ መሰለኝ። ቀበሌውን የተበብር ደብዳቤ የጠየቁት ትኩረቴ ወደ ትምህርት ብቻ መሆኑን እንዲገምቱ አስቤ ነው። እኔ ግን ትምህርት ቤት የመግባት ሐሳቡም አልነበረኝም። በራሴ ፈቃድ ነበር በ1969 ዓ.ም ተመረጥ ትምህርት ቤቱን መልቀቂያ የጠየቁት። ምናልባት ድርጅቱ ወደ ሰሜን ሸዋ ትሄዳለህ ያለኝ ጊዜ ይመስለኛል። መታወቂያን ከያዝኩ በኋላ አዲስ አበባን የመልቀቁት እኔን ማሰላሰል ጀመሩ። የመጀመሪያው ምርጫዬ በጎንደርና በትግራይ በኩል ቢሆንም የታጣቂዎች እንቅስቃሴ ስላለ ከመሃል አገር ለሚሄድ ጸጉረ ልውጥ ሰው አስቸጋሪ እንደሚሆን መረጃ አገኘው። በጅቡቲ በኩል መውጣት ደግሞ ፈጽሞ አይቻልም ነበር። የሶማሌ ጦርነት የተጠናቀቀ ቢሆንም በአካባቢው የጦር ሰፈሮች ስላሉ የማይታሰብ እንደሆነ ሰማሁ። በመጨረሻ አባቴ ትዝ አለኝ። ከዘመቻ እንደተመለስኩ አንድ ጊዜ ነገሌ ቦረና፣ ሌላ ጊዜ ደግሞ ወደ ሲዳሞ እህል ለማምጣትና ለመውሰድ ከባድ መኪና ይዞ አብሬው ሂጄ ነበር። እናም በሱ በኩል ወደ ድንበር አካባቢ ሊያደርሰኝ ይችላል ብዬ ገመትኩ። ሐሳቡን እንደመጣልኝ እቤት ሄድኩና ጉዳዩን አማከርኩት። ፈጽሞ ያልጠበቀው ጉዳይ ስለሆነ ገረመው። እንደ ምክንያት ያቀረብኩት የውሸትና የእውነት ቅልቅል ነበር። የትምህርት ቤት ምዝገባ እንዳለፈ ስታሰር የሰራሁትን ሁሉ ስላልተናገርኩ እንደገና ልታሰር እንደምችል፣ ቀበሌዎች እንዴት ተፈታ ብለው እየተናደዱ እንደሆነ፣ ያፋ አሲምባውት ስላለና ጦሩ እየገፋ ከመጣ ደርግ እንደገና ለበቀል ሊያስረን እንደሚችል። ጥሩ አድርጌ ስላስፈራራው ታመነኝ። አባታችን ደፋርና ኃይለኛ ስለሆነ እንደዚህ አይነት ጥያቄ ብዙም አያስጨንቀውም። እንዲያውም የሚያስደስተው ይመስለኛል። በወቅቱ የሚመላለሰው መሃል አገር ስለነበር ከሱ ጋር የመሄድ አማራጭ አልተሳካም። ስለዚህ መሰል እርዳታ ሊያደርግ የሚችል ደፋር ሹፌር ጓደኛ እንደሚፈልግ ነግሮኝ ለሌላ ቀን ቀጠሮ ይዘን ተለያየን። በሌላ ቀን ተመልሼ ስሄድ የስጋ ዘመዱ ጋሽ መስፍንን እንዳማክረውና እሺም እምቢም ስላላለው እኔ ደግሞ እንድለምነው ጠቆመኝ። ውየሰራደር ጋሽ መስፍን ጋር ሄጄ ሁሉንም ነገር አስረዳሁት። እንደ አባቴ ሐሳቡን ባይቀበለኝም እኔን ከድጋሚ እስር ለማዳን የሚቻለውን ሁሉ እንደሚሞክር ተስፋ ሰጠኝ። ከአባቴ ይልቅ ጋሽ መስፍን ከጎንደር ዘመዶቹ ጋር ጥብቅ ግንኙነት ነበረው። የሱ ችግር እዚያ ያለ እኔን ወደ ሱዳን ለማስወጣት ኃላፊነት ሊወስድ የሚችል የቁርጥ ቀን ሰው ማግኘቱ ላይ ነበር። ጋሽ መስፍንም ሆነ ለአባቴ ያልነገርኳቸው ነገር ቢኖር ከያፓ ጋር መቀላቀል መፈለጌን ብቻ ነው። ከአንድ ወር በኋላ ይመስለኛል ጎንደር የሚኖር ሰው ተገኘልኝ። ጉዜም ሁለት አማራጭ ነበረው፤ ደብረ ታቦር ከተማ መቆየትና ሁኔታዎቹ ሲመቹ ከዚያው መሄድ፤ ሁለተኛው ደግሞ ጎንደር በሚኖር አንድ ነጋዴ አማካይነት በመተማ በኩል ሱዳን መግባት። ለሁለቱም አማራጭ መጀመሪያ የሚያስፈልገው ለጉዞ የሚሆን የትብብር ደብዳቤ ከቀበሌ ማግኘት ነበር። በወቅቱ ከአንድ ክፍለ ሀገር ወደ ሌላ ለመሄድ የግድ የቀበሌ ደብዳቤ ያስፈልግ ነበር። ጉዳዩን ከአባቴ ጋር ተወያየሁ። ከዚህ በፊት ለትምህርት ቤት እንኳ የከለከሉኝ የቀበሌ ሰዎች ይህንንም እንደማይሰጡኝ ነገርኩት። ሲከለክሉህ አያለሁ ብሎ ወደኛ ቀበሌ አብረን ሄድን። የአባቴ የዚያን ቀን ሁኔታ የሚገርም ነበር። አለባበሱን በመቀየር የወታደር የመስክ ጃኬት አድርጎ ቀበሌ ደረስ። ዘቦቹ ወታደር መስሏቸው ያለ ማቅማማት አስገቡን። ሊቀመንበሩ ቢሮ ስንገባ ከወታደር ጋር መሆኔ ገርሞት ምን ልርዳችሁ አለን። አባቱ ነኝ፣ ለጊዜው በግዳጅ እርዳታ ማስተባበሪያ ነው የምሰራው። የምዝገባ ጊዜው አልፎ ትምህርት ቤት ሊገባ አልቻለም። አሁን ዘመድ ለመጠየቅ ጎንደር ሊሄድ ነው። የትብብር ደብዳቤ ስለሚያስፈልግ ለመጠየቅ ነው የመጣሁት አላቸው በጣም ተቆሳስሮ። አባቱ ነው? እንዴት አላውቆትም? ከእናቱ ጋር ተለያይተናል። እኔ ወደ ፒያሳ አካባቢ ነው የምኖረው። ራሱ መምጣት ይችል ነበር እኮ፣ ለምን አደከመውት? ከዚህ በፊት ለትምህርት ቤት ምዝገባ የትብብር ደብዳቤ ጠይቆ ከለከላችሁት። አሁንም እንዳትከለከሉት ብዬ ነው ስራዬንና ግዳጄን ትቼ የመጣሁት። እኛ ትምህርት ቤቶችን ማዘዝ ስለማንችል ነው። ልታዙ ማትችሩም ያናውቃለሁ ታስሮ ስለነበር የትምርት ቤት ምዝገባ ለጥቂት ቀን አለፈው ይሄ እኮ ገና ልጅ ነው ጸራቢዮተኞች አሳስተውት ነው ያልሆነ ነገር ውስጥ የገባው አብዮታዊ መንግስት ደግሞ የሚገባውን ቀጥቷል ወጣቶች ወደ ትምርት እንዲያተኩሩ ማድረግ ያለባችሁ እናንተ ናችሁ ንግግሩ ሁሉ ገረመኝ ድፍረትና ብልሃት የተሞላው ነበር ታውቂያው ይርዳታ ማስተባበሪያ ሹፌር የሚል ነው ወክቱ ይርዳታ ማስተባበሪያ ኮሚሽን ውስጥ በርካታ ወታደሮች ተመድበው ይሰሩ ነበር አባቴም ለጊዜው እርዳታ ማስተባበሪያ ነው የምሰራው ስላላቸውና ጃኬቱን በማየት ብቻ አቶ የሚለውን መታወቂያውን እንኳን ማየት አልፈለጉም ቁመናው የሚያምርና ግርማ ሞገስ ስለነበረው በፍጹም አልተጠራጠሩም አስከራሚ የሆነ ዲስኩር ነበር ያደረገው አብዮታችን ጸሮ አብዮተኞች ግዳጅ የሚሉትን ቃላት አንሽጎደጎደው ወንደርና ደብረ ታቦር ከተሞች ዘመድ ለመጠየቅ እንደሚሄድ ተጠቅሶ የተበብር ደብዳቤ የዛን ሁለት ከሰዓት በኋላ እጄ ገባ ትንሣኤ አባቱ የወታደርነት ስሜት እንደነበራቸው ቀደም ብሎ ነግሮኛል ከዚያ ጋር የተያዘ ጨዋታ እንዲነግረኝ ጠየቅኩት ከመቀመጫው ተነስቶ አንዱን የአባቱን ፎቶ አሳየኝ የተበብር ደብዳቤውን ለመጠየቅ በሄዱበት ዓመት አካባቢ የተነሱት ነው ጠይም በጣም መልካም የሚባሉ ናቸው ከወታደር ፊልድ ጃኬት ጋር የወታደር ጫማ አድርገዋል በእጃቸው ደግሞ ጠመንጃ አንጠልጥለዋል ያላደረጉት ነገር ቢኖር የወታደር ቆብ ነው ሆኖም ዙሪያው ዝርግ የሆነ የአዳኞች አይነት ኮፍያ አድርገዋል አባቴ የወታደርነት ስሜትና ዝንባሌ ነበረው ሽጉጥና የወታደር ልብስ ቀልቡን ይስቡታል ያለ ሽጉጥ የኖረበትን ጊዜ አላውቅም ሽጉጥ የወንድ ልጅ መገለጫ ነው የሚል ጽኑ እምነት የነበረው ይመስለኛል ልጆች ሆነን አንድ ኮሎኔል የነበረ ዘመዱ ከክፍለ ሀገር ለረፍት ለስራ መጥቶ እኛ ቤት አርፎ ነበር አንድ ቀን ታዲያ ሰውየው በሌለበት ፈቅዶለት ይሁን አይሁን ትዝ አይለኝም የወታደር ልብሱን ከነማረጉ ለብሶ እዚያው ሰፈር ፎቶግራፍ ቤት ሄዶ ይነሳል ባለፎቶ ቤቱ አባቴ ነጋዴ መሆኑን እንጂ ኮሎኔል አለመሆኑን ስለሚያውቅ ለፖሊስ ደውሎ እጅ ከፍንጅ ይዘዋል በዚያ የተነሳ ዜናው ጋዜጣ ላይ ወጣ ኮሎኔል ሳይሆን የኮሎኔል ልብስ ለብሶ የተገኘው ነጋዴ አንድ አመት ተፈረደበት በሚል ርዕስ የኢትዮጵያ ድምፅ የሚባል ጋዜጣ ላይ ይመስለኛል ወጥቶ ነበር በዚህ የተነሳ አንድ አመት ተፈርዶበት ነበር ሆኖም በይግባኝ መሰለኝ ሶስት ወራት አካባቢ ታስሮ ተፈታ ያ ፎቶ አንሺ ታዲያ መፈታቱን ሲሰማ ይገለኛል ብሎ አገር ጥሎ ጠፋ ይሄ የምታየው የዚያን ጊዜው ፎቶግራፍ አይደለም አንድ አመት የተፈረደበትን ረስቶ ከብዙ አመት በኋላም ቢሆን የወታደር ዩኒፎርም ፍቅር ስላለው ለብሶ የተነሳው ነው ወደ ስደት ሄድ አንድ ቀን ሲቀረኝ ጎንደር ሄጄ ስራ እንደምፈልግ ለእናቴ ነገርኳት ጎንደር የሚለውን ቃል ትሰማ እዛ ጭራቅ አገር ያለችኝ እስካሁን አይረሳኝም ጭራቅ ያለችው አገሩን ሳይሆን መላኩ ተፈራን ነበር የጎንደር አስተዳዳሪ ሆኖ ልጆችን የፈጀ ነው መላኩ ተፈራ የሞት መላክተኛ ተብሎ ተገጥሞለት ነበር አሁን እኮ ጊዜው አልፏል ልክ እንደ አዲስ አበባ ነው ብዬ ላሳምናት ሞከርኩ በጋሽ መስፍን በኩል እንደምሄድ የዘመዶቹ አድራሻም እንደሚኖረኝ ካልተሳካልኝ ደግሞ ቶሎ እንደምመለስ አስረዳዋል አባቴ የኔን ጉዞ በተመለከተ የእሱ እጅ እንዳለበት ለእናቴ እንዳልነግራት ስላስጠነቀቀኝ ስሙን አላነሳውም ልጄን ለስደት ዳረክብኝ እንዳትለው ነው እናቴን ከአዲስ አበባ ይልቅ ጎንደር ምን አይነት ሥራ ላገኝ እንደምችል ላሳምናት ስላልቻልኩ ቀበሌዎች በእኔ መፈታት እንዳልተደሰቱ በገደም ዳሜ ጠቆም አደረግኳት ከፊታቸው ዞር እንድል ብቻ መሄዴን ተቀበለችው በአቋሜ ስለ ጸናሁም ምንም ልታደርግ አልቻለችም የመላኩ ጎንደር ከአዲስ አበባ ወደ ጎንደር ያቀናውት በህል ማመላለሻ ይርዳታ ማስተባበሪያ ኮሚሽን መኪና ነው። በአባቴ በኩል ሰው ተገኝቶ በነፃ ነው የተጓዝኩት። አንድ ጃኬት፣ አንድ ሸሚዝ፣ አንድ ካኒቴራ፣ አንድ የውስጥ ሱሪና አንድ ካልሲ ከዚህ በተረፈ 8ኛና 10ኛ ክፍል የጨረስኩበት የትምህርት ቤት ማስረጃና ወደ 600 ብር አካባቢ ነው ያስኩት። ወደ ጎንደር ስንሄድ በርካታ የፍተሻ ኬላዎችን አልፈናል። አንዱም ቦታ ችግር አልገጠመኝም። ሹፌሩ አልፎ አልፎ አጭር መንገድ የሚጓዙ መንገደኞችን እያስከፈለ ያሳፍር ስለነበር ከረዳቱ ጋር በመሆን እገዛ ስላደረኩለትም በጣም ወዶኝ ነበር። በሶስተኛው ቀን መሰረኝ ጎንደር ከተማ ገባን። ራት በልተን ሆቴል አደርን። በማግስቱ ከሹፌሩ ጋር ሳልለይ አብሬ ዋልኩ። የተለያዩ የመንግስት መስሪያ ቤቶች ሲገባ አብሬ ገባለሁ። ቡና ቤት ሲገባም እንዲሁ። የሚያውቃቸው ሰዎች ቤትም ሲሄድ አልተለየሁትም። ራሴን ይርዳታ ማስተባበሪያ ሰራተኛ ለማስመሰል ያላደረኩት ነገር አልነበረም። ለሚቀጥለው ቀን ጋሽ መስፍን በሰጠኝ አድራሻ መሰረት የሩቅ ዘመዳችን ነው የተባለውን ጋሽ ይጥናን አገኘሁት። ይጥና 1/4 ገበሬ 3/4 ነጋዴ ነው። ጥቂት እያሳረሰ ብዙ ስለሚነግድ ነው እንደዛ ያልኩት። ጋሽ ይጥና በጣም ቀልጣፋ ንቁና ተጠራጣሪ ነው። ሲያይኝ በጣም ልጅ ሆንኩበት። ቁመናዬም ቁጭ ያባ ኋላ እንደነገረኝ ነበር። ስለ ጎንደር ከተማ አደገኛነት ነገረኝ። መላኩ ተፈራ ጎንደር ውስጥ ያወጣው ሕግ ነበር። ማንኛውም የገጠር ነዋሪ የመዘዋወር ፈቃድ ካልተሰጠው ከተማ እንዳይገባ፣ ማንኛውም ተማሪ በስራ ሰዓትና ቀናት በከተማው ውስጥ እንዳይንቀሳቀስ የሚል ሕግ ነበር። ስለዚህ የቀበሌው የድጋፍ ደብዳቤ ከእጄ እንዳይለየኝና ለብቻዬ የትም እንዳልንቀሳቀስ በብርቱ አስጠነቀቀኝ። ልጅነት ይዞኝ ትእዛዙን እንዳልጥስ አስፈራራኝ። ወታደሮችና ፖሊሶች ጸጉረ ልውጥ ወጣት ላይ እንደሚያተኩሩና በጎንደር ውስጥ የሆነውን ሁሉ በመንገር ነበር የሚያስፈራራኝ። ከፖለቲካ እስረኞች ውጭ ወንጀል የሰሩ አደባባይ ላይ በጅራፍ እንደሚገረፉ፣ የፖለቲካ እስረኞች ደግሞ እንደሚረሸኑ። በወቅቱ የመላኩ ተፈራ ጭፍጨፋ ጋብ ቢልም ኢህአፓ ብቅ ልትል ትችላለች ብለው ስለሚሰጉ ጥበቃው ኃይለኛም እንደሆነ ሁሉ ነግሮኛል። መላኩ በቀይ ሽብር የተከሰሰው 1000 ሰዎች አካባቢ ገሎ ነው። ያውም መዝገብ የያዛቸውና ከሳሾች የቀረቡበት ብቻ። እኔን እንደ ሺህ አንደኛ እንዳያደርገኝ ነው። ይጥና የጋሽ መስፍን ውለታ ባይኖርበት ኖሮ እኔን ለመርዳት ምንም አይነት ሙከራ እንደማያደርግ ደጋግሞ ነገረኝ። እኔም በጣም መፍራቱ ስለገባኝ እንደ ብዙዎቹ ወጣቶች ታስሬ እንደተፈታው፣ የታሰርኩትም ወረቀት አንብበሃል ተብዬ እንደሆነ፣ የሽኝት ደብዳቤ እንዳለኝ፣ መጥፎ አጋጣሚ እንኳ ቢፈጠር በምንም አይነት ከሱ ጋር እንደማላያይዘው ነገርኩት። አንዴ ስለመጣሁበት እኔን ከመርዳት ውጭ ሌላ አማራጭ አልነበረውም። ያን ቀን ምሽት ላይ የወሰደኝ ከተማው ማዕከል ያለ ቡና ቤት ነበር። ኢትዮጵያ ሆቴል የሚባል መሰለኝ። ጋሽትናን ሁሉም ጠጪ ያውቀዋል። ስለዚህ ምንም ሳልሳቀቅና አይኑ ሳልገባ ከሱ ጋር ራት በልቼ ፎቅ ላይ አልጋ ሲዞኝ ለባለ ሆቴሎቹም ጧት እንደሚመጣ ነግሮ ወደ ቤቱ ሄደ። በማግስቱ መጣና ቁርስ አብልቶኝ ስለ እኔ ጉዳይ ሰዎች አነጋግራለሁ ብሎ ተለየኝ። ከአዲስ አበባ ያመጣኝ ሹፌር ጉዳዩን ስላልጨረሰ አብሬው ስዞር ዋልኩ። በሶስተኛው ቀን ጋሽትና ዘመድ ላስተዋውቅህ ብሎ ወደ አዘዞ በሚወስደው መንገድ አንዲት የገጠር መንደር ይዞኝ ሄደ። እድሜያቸው የገፋ አንዲት ሴት ቤት ነበር የወሰደኝ። የአባትህ ዘመድ ናቸው ብሎ አስተዋወቀኝ። ዘር እየቆጠሩ ሲያወሩኝ ያመሹ። ከዚያም ከእንግድነት አንድ ደረጃ ባለፈ ሁኔታ ተስተናገድኩ። ጋሽትና እመጣለሁ ብሎ ጥሎኝ ሄደ። ሙሉ ቀን ስጠብቀው ቀረ። ፀሐይ ጠልቃ ድንግዝግዝ ሲል ግራ ገባኝ። አሮጊቷ አየሱ ነገር መጣ ብሎ ልም ነው ከንግዲህ እንኳን አይመጣም እናተ ቤት ነው ያለው አይዞ ሲሉኝ ከዋልኩ አገላለጣቸው ይጥና ቃሉን የማይጠብቅ ወሽዋሻ ነው የሚል ቃና ነበረው አሮጊቷ የሚኖሩት አንዲት ጠናካለች ሴት ጋር ነው ገና በጊዜ አንድ ያስራ መጣካባቢ የሚሆነው ልጅ ከብቶች ይዞ መጣ ሌላ የቤተሰብ አባል ይመጣል ብዬ ሳስብ ማንም ሳይመጣ ቀረ የጠባባው ጎጆ ቤት የጭራሮ በር ተዘግቶ እሳት ዳር ከበን ቁጫል ከራት በኋላ የደረቀ በቆሎ በጋራ ፈልፍለን ተቆላ ቡናም ተፈልቶ እየበላን እየጠጣን ጨዋታ ጀመርን ስለአባቴ ዘመዶች ጀግንነትና የከብት ብዛት ደጋግመው ያወሩኛል እኔ የምፈልገው በአካባቢው ስላለው የኢሃፓ ወሬ ስለነበር ያሉትን ሁሉ አልሰማዋቸውም በመጨረሻ እንደምንም ብዬ ወደምፈልገው ርዕስ ወተትኳቸው ህፃኑ ልጅና ሴትየዋ ዝናው በጣም ስለገነነው የኢትዮጵያ ዴሞክራቲክ ህብረት ኢዲዩ ተረኩልኝ ድርጅቱ በርካታ የጎንደር ቦታዎችን ይዞ እንደነበር ብዙ ሳይቆይ የጎንደር ከተማ ሊይዝ ይችላል ተብሎ ይጠበቅ እንደነበር አጫወቶኝ ያባን አንቺ ነው የሚሏት ከመላኩ ተፈራ ግድያ የተረፈ ወጣት ሁሉ እንደ ሸፈተ አወጉኝ ያባ ለንዴ ብዬ ጠይቅ እንዴታ የሚል መልስ ሳገኝ ልቤ በተስፋ ሞላ አካባቢውን በውል ባይነግሩኝም ከደብረታቦር ትንሽ ራቅ ብላ ሁሉ ልትገኝ እንደምትችል የሰሙትን አጫወቱኝ ተስፋ በተስፋ ሆኜ ሲመሽ ወደ መኝታችን ሄድ አሮጊቷ የጠፍር አልጋቸውን ካለቀኩልህ ብለው ሞቼ እገኛለሁ አሉ እኔ ደግሞ እሳቸውን አስለቅቄ ከምተኛ ቤቱን ለቅቄ እንደምሄድ አምሬ ስለተናገርኩ እሳቸው ከሴትየዋ ጋር ተኙ ለእኔ ከልጁ ጎን ቆርበት ተዘርግቶ ያደፈ ትልቅ ጋቢ ተሰጥቶኝ እንድተኛ ተደረገ ገና ኮኔ መሬት እንደረፈ የቁንጫ መንጋ ወረረኝ ለቁንጫ አዲስ አይደለውም በተለይ ዘመቻ ላይ የገጠር ጎጆ ስላደርኩ አውቀዋለሁ ተዋኑንም ቢሆን ማንከላዊ ለምጄዋለሁ ሆኖም እንደዚያ አይነት የቁንጫ ግሪሳ አጋጥሞኝ አያውቅም ከግሬ እስከ አንገቴ ተወረርኩ አንዳንዶቹ እንዲያውም ጆሮዬና አፍንጫዬ ውስጥ መጨፈር ጀመሩ በጥቂት ደቂቃ ውስጥ ሶስቱም ድብን ያለ እንቅልፍ ወስዷቸዋል ቢቸግረኝ ከተኛሁበት ተነስቼ ቁጭ አልኩ ትንሽ ፋታ ያገኘው ቢመስልም መቀመጫዬን ይወሩኝ ጀመር ጥቂት አሰብኩና ወደ ተዳፈነው እሳት ጠጋ ብዬ ጭራሮ ጨመርኩና እሳቱን አነደድኩት ሲጠፋ በአሮጌ የብረት ድስት ክዳን እያራገብኩ ስሞቅ ቆየሁ አሮጊቷን አክብሬ ያላጨስኩትን ሲጋራ እያከታተልኩ አጨስኩ ልብን ያለ እንቅልፍ ስለወሰዳቸው ትንባሆ አልሸተታቸውም እኩለ ሌሊት ላይ እንቅልፍ ሲያዳፋኝ ወደ መደቤ ሄድኩ አንዴ ስጋደም አንዴ ስቀመጥ ወፍ ተንጫጫ ሲነጋ ሁሉም በየተራ ተነስተው ወደ ስራቸው ተሰማሩ ሴቷ አላሞችን ስታል አሮጊቷ በረስ ገብተው አዛባ ይዝቃሉ ህፃኑ ልጅ ራቅ ብሎ ሄዶ ጭራሮ ቢጤና እበት ተሸክሞ መጣ ካሁን አሁን እሳት አንድደው ቁርስ ይሰራሉ ብዬ ስጠብቅ ቆየው የጾም ቀን ሆነ እኮ ቡና እንኳ እንዳናፈላልህ ሲሉኝ ወሽመጤ ተቆረጠ እንዲያውም ረሃቤ ጨመረ ጾም የሚባል አላውቅም ልላቸው ምንም አልቀረኝም ራቅ ብዬ ሄጄ ረሃቤን በሲጋራ አስታገስኩት ገበሬዎች ከሩቅ ብቅ ብቅ ማለት ሲጀምሩ ትኩረት እንዳልስብ በማለት ወደ ቤት ገባው እስከ 5 ሰዓት ድረስ ከቤት ሳልወጣ እንደቆየው ጋሽትና እያፏጨ መጣ መጣለው ብሎ ዋሽቶ የማላውቃቸው ሰዎች ቤት ስላሳደረኝ ትንሽ ተበሳጭቻለሁ ንዴቴን ዋጥ አድርጌ በውሸት ፈገግታ ሰላምታ ሰጠሁት ለራሴው ጉዳይ ራቅ ያለ ቦታ መሄዱን ሲነግረኝ ንዴቴ ጠፍቶ የጥፋተኝነት ስሜት አደረብኝ በሱም ሳንቆይ አሮጊቷን ተሰነባብተንና መስግነን ወደ ጎንደር ተመለስ ከአንድ ቀን በኋላ ጉዞ ልጀምር እንደምችል ከሚወስዱኝ ሰዎችም ጋር እንደተነጋገረ አበሰረኝ። እኔ በጣም የፈለኩት የደብረታቦር አማራጭ በፍጹም እንደማይሆን ነገረኝ። ተግራሉት ወጣት በምንም መንገድ ደብረታቦር መቆየት እንደማይችል ሳር ምድሩ ሁሉ ሰላይ እንደሆነ ነገረኝ። በሁመራ በኩል ወደ ሱዳን እንደምሄድ ሆኖም ዝርዝሩን እንደማያውቅ ሲገልጽልኝ ትንሽ ግራ ላይ ተፈንታይ በማላውቀው ሰው እጅ እንደሆነ ተረዳው። ሁሉንም ከእድል ጋር ያይሼ የሚሆነውን መጠበቅ ነበረብኝ። ተክላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁ ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናም ሹ
Yeah.